ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል እንጻፍ ካልንማ በሚል በኢያሱ አርማጆ በተከታታይ ከቀረበው ጽሑፍ ክፍል አንድና ሁለትን አሰብተን የተቀላላ ፕሮግራማችን ፍጻሜ ይሆናል። እንጻፍ ከተባለ የማይጽፍ ደብተራ ክንፍል የለው አሞራ። ለደብተራነቱ ባልበቃም ደብተራዎችን የማወቅ እድል ስለነበረኝና የደብተራውን ደብተራ ጸጋዬ ገብረ መድህንን ጓዴ ማለቱን እድል አግኝቼም ስለነበር አልፎ አልፎ ብዙውን ጊዜ አልበስቶም ለማለት ያው አጅሬዎችን የሚያንጨረጭር ጽሑፍ መጻፌ አልቀረም። ይህም በዚያው መንፈስ ይታይልኝ። ቁራ መቼም ባይነጣም ማለትም የሚመለከታቸው መቼም የሚታረሙ ባይሆኑም ድምፅ ማሰማቱ ደግሞ ግዴታ ነው። በተለይም ውድ ሕይወታቸውን ለአገር በሰጡት ላይ ጸያፍ ዘለፋና ዘመቻ ይካሄድ። ባለፈው ኢሃፓና ታሪኩ ብዬ በመጻፌ የተነኩ የሚጠበቀውን ውርጅብኝ አውርደውብኛል። ዛሬ ለክስ የተዳረጉ የሀገር ቤት መጽሔቶች ደግሞ አትመውልኝም ነበር። ወያኔ በድረገጹ አማካይነት ስም ጠቅሶ በሉት በሉት ብሎ ጩኸት አሰምቷል። ወያኔ የኢትዮጵያን ታሪክ ወደ 100 ዓመት አውርዶና አገሪቷን የሌሎች ቀኝ ገዢ አድርጎ ህዝብ በአንድነት ሊኖር አይፈልግም አይችልምም በሚል የጥፋት ተልእኮውን ከቤተ መንግሥት እንዳደረሰው ሁሉ ኢሃፓን በጦር ከማጥቃቱ አልፎ ለስልጣን ከበቃ ጊዜ ጀምሮ የኢሃፓን ታሪክ ለማበላሸት በስፋት ተንቀሳቅሷል። ተራራ ያንቀጠቀጠ ትውልድና እፎይታ የሚባለውን መጽሔት ኋላ ከወያኔ ይልቅ የሻዕቢያ ቅጥረኛ መሆኑ በተጋለጠ ግለሰብ አማካይነት የድርጅቱን ታሪክ አበላሽቶ ሊያቀርብ ሞከረ። በቀይ ሽብር ሰማዕትም ሊነግድ ሞክሮ በኢሃፓና ሌሎችም ተቃውሞ ከሸፈበት። ሳይውል ሳያድር የወንጀሉን ሸክም ከደርግ ጫንቃ አንስቶ ወደ ኢሃፓ አዛወረው። ለዚህም ተባባሪ የሚሆኑት በጽሑፍና በፕሮፓጋንዳ ደረጃ አሰማራ፣ መጻሕፍት ተጻፉ። ተጠቂውና ሰለባ የሆነው ኢሃፓ አስፈጅና ገዳይ ተብሎ ተወነጀለ። ዘመቻው ቅጥና ለከጣቶ አረመኔ ነፍሰ ገዳዮች መንግስቱ፣ ፍቅረ ስላሴ፣ ሌሎችም የሚቀጥሉ ይኖራሉ ወንጀላቸውን እየካዱና ኢሃፓን እየወነጀሉ መጽሐፍ እንዲያስተሙና እንዲያሰራጩ እድል ተሰጣቸው። መጽሐፍ መጽሐፉ በራሱ ብቻ ፋይዳ እንደሌለው በዚሁም ሊታይ ይችላል። በዚሁ መንፈስ ወያኔ ያዘጋጃቸው ወይም በስተርጅና ዘረኝነት የተጠናወታቸው ዛሬም ኢሃፓና አመራሩን የሚያወግዙና ድርጅትና ህዝብን የጎዱትን ሁሉ የሚያወድስ መጽሐፍ ለማቅረብ ደፋ ቀና እያሉ ናቸው። ሊበሏት የፈለጓትን አሞራ ጅግራ ይሏታል የተባለውን በግልባጩ እንረዳውና ወያኔ ጠላት ያላቸውን ሁሉ ታሪክ በሐሰት ማቅረቡ የትግል ስልቱ አካል ሆኖ ቆይቷል። ኢትዮጵያን ለመገነጣጠል የተነሱ ሁሉ ያጀቡት የወያኔ ቅጥፈት ኢትዮጵያ የምትባል አገር አልነበረችም ወይም 100 ዓመት ብቻ ነው ታሪኳ። የሻዕቢያው መሪ በቅርቡ ኢትዮጵያ የምትባል አገር የመጣችው ከሁለተኛው ዓለም ጦርነት በኋላ ማለት ይታወሳል። ማለት ለግንጠላ ትግላቸው አመቺ ነውና የሐሰት ታሪክ ሲፈታትሉ ሲያሰራጩና ኢትዮጵያን በሚጠሉ ባዕዳንም ዘንድ ሲያስተጋቡ ቆይተዋል። ኢሃፓ የወያኔን የግንጠላ መርሃ ግብር በ1967 ዓ ም ሲወጣ ጀምሮ የተቃወሙ በመሆኑ አባይ ኢትዮጵያ፣ አማራ፣ ትምክህተኛ ተብሎ በወያኔና በሌሎች ሲወገዝ ባጅቷል። ባቲምባ ያ ሁሉ የኢሃፓ ታጋይ ውልደቱ ከትግራይና ኤርትራ ሆኖ ባለበት ሁኔታ ወያኔ ድርጅቱን የአማራ ትምክህተኛ ብሎ ሲሰይም አልቀፈፈውም። ወያኔ ውሸትና ጠላን ሽምጥጥ ነው በሚል ያምናልና እስከዛሬም ጠላት ባለው ሁሉ ላይ የውሸት ናዳን ማውረት የሚያምንበትና የሚገለገልበት ነው። ስለዚህም የሚፈራውን ኢሃፓን ለማስጠላትና ለማጥቃት ሲነሳ ወያኔ አልለውም የሚለው ውሸት አልነበረም የለምም። ስብሐት ነጋ ሶማሊያ ወደ ኢትዮጵያ ስትዘምት ከደርግ ጎን ሆነን ለመሰለፍ ጠይቀን ነበር ያለውን አይናውጣ ውሸት ያስታውሷል። ኢሃፓን እስከ ጠሉና እስከ ተቃወሙ ድረስ በወያኔ ሊቀፉትም ይታቀፋሉ፣ ይበረታታሉ፣ ይደገፋሉ። በመሆኑም በኢሃፓ ላይ ታሪክ ነን ብለው የጻፉ ተረት ተረቶች ሁሉ ድርጅቱን እስከዘለፉና እስካሳጡ ድረስ ወያኔ ገበያ ሰጥቷቸዋል። የወያኔ ያሉባልታም ፋብሪካ መብራትና ውሃ አጥሮት የተዘጋበት ቀን የለም። ኢሃፓን ሲያወግዙ እግረ መንገዳቸውን ደርግን ቢያወድሱ ወያኔ ይህስ በዛ ሲል አልተደመጠም፣ ሊደመጥም አይጠበቅም። ለዚህም ነው አስከሬንን በጥይት ዋጋ የቀየረውን አገዛዝ ከመሩት መካከል አንዱ ፍቅረ ስላሴ አገሪቷ ከጥፋት አዳንን፣ ምስጋና ይገባናል ሲል ጸረ ሕዝብ ወንጀልን ዳግም ካድክ በማለትና በማሰር ፈንታ አጆሃ አይዞ የሚለው በደፈናው መጽሐፍ ስለወጣ እሰየው የሚባል አይደለም። የሂትለርም ማይንካምፍ የኔ ትግል ማለት ነው የመንግስቱን ትግላችን መጽሐፍት ናቸው። የታሪክ መጽሐፍ ለመሆን ግን የጋራ ቅርስንና እውነታን የሚያንጸባርቅ መሆን አለበት። የግል ታሪክ ከሆነ ደግሞ ይህ በግልጽ መቀመጥ ያለበት ነው። ለምሳሌ በካናዳ ነዋሪ የሆነ አንድ ኢትዮጵያዊ የግል ታሪኬ ብሎ የጻፈው ውሸት ተብሎ ከመጋለጡ ሌላ መጽሐፉንም የጻፈችለት ሌላ የካናዳ ዜጋ ፈረንጅ መሆኗ ተጋልጦ ዜጎችን አሳፍሯል። የግል ታሪክ ብሎ መዋሸት አይቻልም ለማለት ነው። ታሪክ የሚጻፍበት ቀለም ውሸትና ቁሾ ከሆነ ከተመክሮ ለመገንዘብ እንደሚቻለው መጨረሻው ከቶም አያምርም። ወደ ትችት ጋባዥነት ያመራል። መጽሐፍ ያቃተው ደራሲ ታሪክ ተራኪ ሆነም ያሰኛል። አልፎም ያለፈውንና የሆነውን የሚቀይሩ ታሪክ ጸሐፊዎች ብቻ ናቸው አስብሎ ለስላቅ ይዳርጋል። በታሪክ እያንዳንዱ ንጉሥ የራሱን የብዕር ቅጥረኞች አሰማርቶ ታሪክን ባፈተተው ይጽፋል። አጼ ኃይለ ሥላሴ ለምሳሌ በአጼ ቴዎድሮስና ልጅ ኢያሱ ላይ የሚያጥላላ ታሪክ አጽፈው ነበር፣ የራሳቸውንም ዝና ይበልጥ ለማጋነን ማለት ነው። ኢትዮጵያ ራሷ ልብወለድ ነች ብለው መጽሐፍም የጻፉ ነበሩ። ታሪክ በአብዛኛው በሆነ ነገር ላይ ውሸት ትረካ ሊሆን አይገባውም። ወያኔ ለምሳሌ ስለ ድርጅቱም ሆነ ስለ ግለሰብ መሪዎቹ ልብ ወለድን ሀቅ ብሎ ለማቅረብ ሞክሮ የነበሩ አጋልጠውታል። በመለስና ስዩም መስፍን ታሪክ ተብዬ መጽሐፍ ላይ የቀረበውን ትችት ሁሉ ያጤኗል። በበኩሌ ጊዜ ሰጥቶኝ ገብሩ አስራት የተባለው የወያኔ ቀድሞ መሪ ጻፈው የተባለውን መጽሐፍ ገና አላነበብኩትም። ቀደም ብሎ የትየውን አንብቤ ከጻፈው የደበቀውን የወያኔን ገበና የኔ ነው ብሎ ያልጻፈውን ማለት ነው ከመታዘብ ሌላ ፍሬ አላገኘሁበትም። ከመለስ ተጣላን ያሉ የወያኔ መሪዎችና የወንጀሉ ተባባሪዎች አንድም ሆዲፍጀው ዝምታን የመረጡ ሲሆን ከጻፉም የፈረደበትን ኢሃፓን መስደብና ወንጀላቸውን መደበቅ ብቻ ነው ልማዳቸው። ማለትም ከወያኔነት አልተጣሉም፣ የፈጸሙት ግፍ አልተጸጸቱም ማለት ነው። የለየለትና የከረረ ወያኔ ሆኖ የቆየው አሁንም አረና ነኝ ተቃዋሚ ነኝ ቢልም ልቡ ከወያኔ ጋር ነው ብለው ወዳጆቹ እንኳን ቢከሱት ገብሩ በጻፈው መጽሐፍ ውስጥ አብሮ ከነመለስ ጋር ስላሰራጨው የጠባብ ብሔረተኝነትና የግንጠላ መርህ ሳይደብቅ ካወሳ፣ ራሱ በነበረበት የቤተ እስራኤሎች ንግድ ላይ የወያኔ ሚና አጋለጠ፣ የትግራይ ገዢና የወያኔ ከፍተኛ አመራር በነበረ ጊዜ በትግራይ ስላጠፏቸው እነ ጸጋዬ፣ ይስሐቅ፣ አማሃ፣ በለጠ ወዘተ የት እንደደረሱ ከገለጸ፣ በመቀሌ እስር ቤት ከ4000 ያላነሱ እስረኞች ብዙዎቹ ሻዕቢያን ተቃወማችሁ ተብለው ሁኔታ ገልጾ በበቂ ተጻፈ፣ የወያኔን መሰረታዊ ጸረ ኢትዮጵያዊነት ካጋለጠ፣ ሁሉንም የወያኔ ግፍ ገበና የራሱም ነውና ያጋልጣል ብለን ባንጠብቅም ያኔ የረባ መጽሐፍ ብለን ገንዘብም ጊዜም ልናጠፋበት እንችላለን። ስውር ደራሲዎቻቸው መጽሐፋቸው ነው ብለው ለክፍያ ያጠናቀሩት ማለት ነው። ህዝብን የፈጁና ያፈጁ ወይም በጸረ ህዝብ ወንጀል የተሳተፉትን መድረክ እየሰጡ መጽሐፍ እያተሙና እያሰራጩ በህዝብ ደም ላይ የሚቀልዱትም ተጠያቂነታቸው ሳይጠቀስ የሚታለፍ አይደለም። እንጻፍ ብለን ከተነሳን ሐቁን መሆን አለበት። ሐቅ ደግሞ የሚነገርበትና የሚጻፍበት ጊዜ አለው። በለሆሳስም ተጠቅሶ የሚታለፍ ሊሆን ይችላል ይገባልም። በህዝብ ታሪክ ላይ ጥላሸት የሚቀቡ ክስተቶች አንዳንዴ ለመጪው ትውልድ ጆሮ ባይገቡ ይመረጣል ሊባል ይችላል። አከራካሪ ነው። ለማንኛውም ግን ታሪክ ሐቅን አቅራቢ መሆን አለበት። በስማ በለውና በነበር ደረጃ ታሪክ አይጻፍም። ከተሞከረም ውጤቱ አሳፋሪም ሊሆን ይችላል። የግለሰብ ምኞት ሰምቻለሁ ሲባል አይነት ታሪክ ሳይሆኑ የአሉባልታ የቤት ልጆች ናቸው። ኢህአፓ እስከዛሬ በትግል መቀጠሉን አይናቸውን ጨፍነው የሚክዱ እንዳሉ ሰሞኑን በወያኔ ድረገጽ ላይ ኢህአፓ በ1972 ዓ ም ፈራረሰ የሚለው ጽሑፍ ብቻ ሳይሆን ከ1972ም ሆነ ከዚያ ብዙ ሳይቆዩ የከዱትም የሚደጋግሙት ነው። እኛ ድርጅቱን ስንተው ድርጅቱ አበቃለት አይነት ግብዝነት። ሐቁ ይነገር ከተባለ የኢህአፓ ሰራዊት ይህ ነው የሚባል ረጅም ትግል ያካሄደው የብተና አደጋ ደርሶበት ታሪክ ጸሐፊ ነን ወይም እንሆናለን የሚሉት ሁሉ ጥለውት ወደ የፊናቸው ከተጓዙ በኋላ ነው። ወያኔ ለስልጣን በቅቶ ባለበትም እንኳ እነ ጓድ መስከረም፣ ጃብር የአመራር አባል፣ ግርማ ጎልጃና ሌሎቹም በቋራ ወያኔን ታግለው መስዋዕትነት ተቀብለዋል። ከጠፋ ስንት ዓመቱ የሚባለውን ድርጅት ወክለው እነ ጋይም፣ ለማ፣ ጸጋዬ፣ ወንዱ ሲራክ ደስታ፣ እዮ ሞት ባይኖርና ስንቱ ወርቅ ጓዶቻችን ተሰውተዋል ወይም ደብዛቸው በወያኔ እጅ ጠፍቷል። በድርጅቱ ነበርን ብለው ስለ ኢህአፓ የጻፉት ከአንዱ በስተቀር ሁሉም ድርጅቱን ከ1969 እስከ 1972 ዓ ም ባለው ጊዜ ጥለው የሄዱ ናቸው። የግል ስሜታቸውን የፖለቲካ መጽሐፍ ለማድረግ ከጣሩት ውስጥ አንዱ የድርጅታችንን ብረት ይዞ ወደ ጀብሃ ሲከዳ፣ ሌላዋ ደግሞ በአንጃነት ተሰልፋ በዚያው የነጎደች ናት። ከነዚህም ሆኑ አመራር ነበርን የሚሉት 1972 ዓ.ም ወዲህ ምንም የፖለቲካ እንቅስቃሴ ያላደረጉ ከወያኔ ሰምረው ለወያኔ የሰሩና አዲስ አበባ የሚመላለሱ ናቸው። እንጻፍ ካልንማ ዝርዝሩ ለነዚህ ሁሉ አያመችም። አሉታዊ ምናቸውን ከነ አሳፋሪ ዝርዝሩ ምንገባበት ነው። አሁን ደግሞ ካለው ባለነፍጥ ጋር ያላቸውን ግንኙነትና ወዳጅነት ልንተችም። ወያኔም ሆነ በኢህአፓ ላይ እየዘመቱ ያሉት ጥርቅሞች በሞላ ሐቅን ወደ ኋላ አጉብጠው በድርጅቱ ላይ የተነሱት ያንጃ ቡድኖች በሞላ ትክክል ነበሩ ይላሉ። ድርጅቱ ሲቃወሙት ይገድላል፣ አንጃ ብሎ ያጠቃልም በሚል ክስ ይደረድራሉ። በተለይ በርካታ አባሎቹን የረሸነው ወያኔ እርቅ ብሎ ጠርቶ የትግራይ ነጻ አውጪ ድርጅት መሪዎችን በተገኙበት በአለት ድንጋይና በስለት የፈጀው የአይጋ ህዝብ ጥይት ሰምቶ ምንድነው እንዳይል አረመኔ ቡድን የአፓን ተቃዋሚን ገደለ ሊል አይችልም። ድርጅቱ እንዲያውም የሚከሰሰው በሰራዊቱ ልቅ ዴሞክራሲን በማስፈን ነው ሲባል ተወቅሶበታል። ድርጅቱ የተቃወሙትን የሚገድል ከነበር ዛሬ በኢትዮጵያም ሆነ በአሜሪካ ያሉ የያኔ ተቃዋሚዎቹን ዝም ብሎ ባልተዋቸውም ነበር። ማንም ሰራዊቱን መልቀቅ የሚፈልግ መልቀቅ ይችላል ብሎ የአቅሙን መሸኛ ገንዘብ እየሰጠ ባልሰደደም ነበር። እንጻፍ ካልን ደግሞ ከአንጃ ቁጥር 1 እስከ አንጃ ቁጥር 3 በመሃሉ በተታኞችን ጨምሮ በድርጅቱ ላይ ያደረሱትን ከፍተኛ ጉዳትና የማይጠበቅ ሻጥር መዘርዘር ይኖርብናል። ያፓ የተቃወሙትን አንጃ ብሎ ወይም ሌሎች እንደሚቀናቸው ደርግ ወይም ወያኔ ብሎ አይወነጅልም። አንጃ ለማለት ግን የሚገፋው ተቃወምን የሚሉት የድርጅቱን ሕግና ደንብ ስነ ስርዓት ጥሰው በቡድነኝነት በአፍራሽነት ሲሰማሩ ነው። ለምሳሌ የአንጃ ቁጥር 1 ሁለት መሪዎች ከደርግ ጋር ተባብረን እንስራ ያሉት ሐሳባቸው ወደ አባላት ወርዶላቸው ያውም በዚያ ቀውጢ ጊዜ ተቀባይነትን ሲያጣ ወደ ህገወጥ ተግባሮች የተሸጋገሩ በመሆኑ አንጃ መባላቸው ተገቢ ነበር። ደርግ ለጀመረው አፈናና ጥቃት በመከላከል ደረጃ የተወሰደውን እርምጃ መቃወማቸው ከነበራቸው ደርግ ዲሞክራሲያዊ ነው እንተባበረው ከሚለው አቋማቸው ጋር የተያያዘ በመሆኑ የሚጠበቅ ነበር ማለት እንችላለን። ልዩነቱ በትግል ስልት ሳይሆን ደርግ ማን ነው? ጸረ ህዝብ አምባገነን ወይስ ዲሞክራሲያዊ በሚለው መሰረታዊ ጉዳይ ላይ ነበር። ይህ አንጃ በጓዶችና በድርጅቱ ላይ ያደረሰውን ከፍተኛ ጉዳት የነበሩትና ሰለባ የሆኑት ያውቁታል። ባንጃ ተጋልጠው ያለቁት ጓዶቻችን ደግሞ የደም ምስክርነት ሰጥተዋል። አንጃ ቁጥር 2 ባቲምባ አንጃ ሊባሉ የበቁት ባቀረቡት ሐሳብ ወይም ተቃውሞ ሳይሆን ህግና ደንብን ጥተው ውስጥ ለውስጥ ስለተደራጁና በቡድን ሆነው በህጋዊ አመራሩ ላይ እርምጃ ሊወስዱ ስለተነሱ ነው። በአባላት ተጋልጠው የተያዙትም የቡድኑ አንጃ አባላት ችሎታ ያላቸው ጠበቃዎች ቆመውላቸው በትሪቡን ፊት ቀርበው ቅጣት የተፈረደባቸውም የተለቀቁም ነበሩ። በወቅቱ ሁሉም አባላት ተወያይተውበትና ተስማምተው ባጸደቁት የሰራዊት ህግ መሰረት በሰራዊቱ ውስጥ አንጃ መፍጠር በሞት ያስቀጣ ነበር። አንጃ ቁጥር 3 የተከሰተው ደግሞ ለወያኔ አፊዳቪት ፈርመን ወይም ህገ ወያኔን ተቀብለን ብረት አናነሳብህም ብለን ምለን እስረኞቻችንን ፈታ አልፈታ ገብተን በስሩ እንሰለፍ ብሎ የተነሳ ነበር። ምንም እንኳ ይህ የጥቂቶች አቋም ቢሆንም በጠየቁት መሰረት የጻፉት ወረቀት ወደ አባላት ወርዶ የሰነድ በድርጅቱም በአባላትም እጅ አለ። አባላት ውድቅ ሲያደርጉት የሐሳቡ አቅራቢዎች ውስጥ ለውስጥ በድርጅቱ ህግ በተጣረረ መደራጀት ጀምረው ድርጅቱን ሊቆጣጠሩና ወደ ወያኔ ሊከንፉ ባላቸው ፍላጎት ልዩ ጉባኤ ይጠራልን ብለውና ተጠርቶላቸው ብዙሃን መሆን ሲያቅታቸው ጉባኤውን በውድቅትና በጠዋት ረግጠው ወጥተው የድርጅቱን ስም ሊቀሙና ለጠላት ጠቃሚ ሥራ ሊያከናውኑ የሞከሩ ናቸው። ሌሎች ጸያፍ ድርጊቶቻቸውን በዚህ ማንሳቱ አስፈላጊ ባይሆንም እንጻፍ ብለን ስንነሳ በዝምታ የምናልፋቸው አይሆንም። ከወያኔ የጸጥታ ኃላፊ ጋር በሚስጥር ያደረጉትንም ግንኙነት በዝርዝር የምናቀርበው ይሆናል። ባጭሩ ተቃዋሚ ሐሳቦችን ኢህአፓ አስተናግዷል። በድርጅቱ ውስጥ ህግን ጥሶ ቡድን ምስረታን ግን በችልታ አላየም። ይህም በድርጅቱም በሰራዊቱም ህግ ቁልጭ ብሎ የተቀመጠ ስለሆነ ቡድንና አንጃ መስራቾቹ ቅጣቱ ምን እንደሆነ አስቀድመው የሚያውቁትና ህግ ብለውም ራሳቸው ያጸደቁት ነው። ይህ ሁሉ አባይን በጭልፋ እንጂ ዝርዝር አይደለም። ምናልባትም ኢህአፓ ያጋጠሙትን ድርጅታዊ ችግሮች ለብቻው አስፋፍቶ ማቅረቡ ለሌሎች ድርጅቶች የሚጠቅም ይሆናል። እንዴት እንደተቋቋማቸው ተመክሮ ነው። ቀደም ሲል ኢህአፓ ተሳሳትኩ ያለበትን ደግሞ ይፋ አድርጓል። ፋሽስቱን ደርግ መታገሌ ስህተት ነበር ማለት አለበት ጋሉ ግን አዎንታዊ መልስ የሚያገኙት ካንጃዎችና መሰሎቻቸው ይሆናል እንጂ ከኢህአፓ አያገኙትም። መቼም ቢሆን መቼ የከተማው ግፍጫ ብዙ ጉዳት አላደረሰምን? አዎ አድርሷል። ከነበረው ሁኔታ ጋር ተያይዞ ሲታይ የመከላከል እርምጃው መገፋቱ ስህተት ሊባል ቢችልም ምናልባትም ሊታለፍ የማይችል የትግል ሂደት ነበር ማለት ይቻላል። ኢህአፓ ወጣቱን አስጨረሰ ይላሉ እነ ወያኔ ሳይቀሩ ራሳቸው የተሳተፉበት ቀይ ሽብር የገደሉብን አባላት እያሉ እየዘከሩ ስንቱን የትግራይ ወጣት ወደ ናቅፋ ልከው ለጠመንጃ ልዋጭ አድርገው እንዳላስፈጁ ሁሉ ስንቱን ለአቅመ አዳም ሔዋን ያልደረሱ ወጣቶችን አስጨርሰው ለድል እንዳልበቁ ሁሉ በኢህአፓ ስር ተሰልፈው ሕይወታቸውን ለአገራቸው የሰጡት ጀግኖች የተሳሳተ መስመርና ውሳኔ ሰለባ ሳይሆኑ የሚዘከሩና አርአያ የሆኑ ጀግኖች ናቸው። ትግላቸውን ለማቅለልና የፍጅቱን አራማጭ ደርግን ሳይሆን ሰለባውን ኢህአፓና ህዝብን ለመውቀስ ለመክሰስ የሚደክሙት ሁሉ ታሪክ ውዳቂ ትላቸዋለች። ዛፎች የእኛው ጠማማ እንዲሉ በሰማዕትና ድርጅቱ ላይ ጸያፍ ዘመቻን የሚያካሂዱና እንደ ውሻ ወደ እንትናቸው የሚመለሱ ከራሱ ከድርጅቱ ውስጥ መውጣታቸውም የሚያስገርም አይደለም። አሜተኛ ነው ከዳተኛ ይላል የአገራችን ሰው። ድርጅት በአንድ በኩል እንዳጸደ ህፃናት መሆኑ ይታወቃል። በሌላ በኩል ደግሞ ድርጅቱ የሚለው ሰሚ አግኝቶ ደጋፊው ሲበዛ ወደ ጎርፉ ዘው ብለው አባልነን የሚሉም የድል ተቃላማቾች ለመሆን የሚቋምጡ ይኖራሉ። በታሪክ አጋጣሚ ደግሞ አንዳንድ ግለሰቦች ችሎታና ጽናቱ ሳይኖራቸው ወደ አመራር ቦታም ሊደርሱ ይችላሉ። ይህ ሁሉ በድርጅቱ ሂደት ላይ የማይናቅ ተጽዕኖ አለው። ይህንን በዝርዝሩ የምንጽፈውና ከዚህ አንጻርም ብዙዎች በሚገባ የማያውቁትን ማሳወቅ ግዴታችን ይሆናል። ድርጅት ጥቃት ሲደርስበት ወይም ያሰበው ግብ ሳይሳካለት በቀቢጸ ተስፋ ድርጅቱን ለቀው የሚወጡ፣ ድርጅቱን ጥፋተኛ ብለው የሚኮንኑ፣ ለታገሉት ጠላት የሚሰግዱ፣ እምነት ርዕዮታቸውን የሚሽሩና ማረን ማረን ባዮች በርካታ ናቸው። በሌሎችም ታይቷል። በእኛ በኢሃፓም በቅንጅትም ታይቷል። በዚህ ቀውጢ ጊዜ ግን እምነትን ጠብቆና ሞት አይፈሪ ሆኖ ድርጅትን ማስቀጠል ግን የሚከበር ጀግንነት ነው። ኢሃፓ በ1972 አልፈረሰም። 2006 ዓ.ም 42ኛ ዓመቱን አክብሯል። ሐሰት ለካሃዲዎች፣ ይብላኝ ላንጃዎች። ድርጅቱ ፈርሷል የለም የሚሉት ክፍሎች በጠፋ ድርጅት ላይ ብዙ ጊዜ ሲያጠፉ እየታዘብን ነው። ከቅርብ ጊዜ ወዲህ ደግሞ ወያኔ ጫንቃው እየከበደው እየቀፈፈው ነውና ግፍ የበዛበት ህዝብ ሆ ብሎ ሊነሳብኝ ይችላል ብሎ ይፈራል። ለዚህም አመት ለህቡ አሰራርና በጠረ ህዝቦች ላይ እርምጃ መውሰድን በተመለከተ የኢሃፓ ተመክሮ ትምህርታዊ በመሆኑ ወያኔ ይህን ተመክሮ ማራከት ዋና ተልእኮ ሆኗል። አብዮት አንፈልግም የሚለው ቀረርቶም የዚሁ ነጸብራቅ ነው። አባል ነበርን ብለው ድርጅቱ ላይ የሚዘምቱትን ሃይ ሃይ እንዳለው ሁሉ የዛሬ 34 ዓመት አመራር አባል ነበርን የሚሉንም አዘጋጅቷል። የኢሃፓን የገጠርም ሆነ የከተማ የትግል ተመክሮ ጭፍን ስህተት ነው ለማለት በሕይወት ያሉና የቆዩትንም አመራር በሆነ ባልሆነው በነበሩበትና በሌሉበት ሁሉ ለመወንጀልና ስም ለማጥፋት ድርጅታቸውን ከርተውና በሰበብ አስባቡ ጥለው የፈረጠጡና የሄዱ ለወያኔ ያድረው ዓመታት ካሳለፉ ወዲያ በድንገት ተገልብጠው የረሱትን የጎዱትንና የማያውቁትን ኢሃፓ የለም ፈርሷል በሚል ዋና ወሬ አናፋሽ ሆነው ተሰልፈዋል። ያልታወቀና አሰባሳቢ ያልነበረን ዘር ቆጠራንም ሊያሰፍኑ ተነስተዋል። የኢትዮጵያ ተማሪ እንቅስቃሴ ልዩና ጠንካራ ያደረገው በጎሳ በብሔረሰብ አለመከፋፈሉና በኢትዮጵያዊነት መደራጀቱና መሰለፉ ሲሆን ኢሃፓም ኢትዮጵያዊ የፖለቲካ ድርጅት እንጂ ዘር ቆጥሮ የተደራጀ አልነበረም። ወያኔ እነዚህ መሰረታዊ ሐቆች እንዲታወሱም አይፈልግም። ለየካቲት አብዮት ሁሉም በኢትዮጵያዊነትና በጋራ የፖለቲካ ጥያቄዎች ዙሪያ ሲደራጅ፣ ጠባቦቹ ግን ትግራይ ወዘተ ብለው በጎጥ መደራጀታቸውን ደግሞ መደበቅ የሚቻል ጉዳይ አይደለም። በአጠቃላይ ያለን ነገር የለም ማለት ራስን ማታለያ የሰጎን ፖለቲካ ነው። ትራስ ነጠቅ ፖለቲከኞች ዛሬ የፖለቲካው መድረክን ያጨናነቁት የፖለቲካ ትግልን እንደ እግር ኳስ ግጥሚያ ማየት ይቀናቸዋል። ማን አሸነፈ? ስንት ጎል ማን አገባ? ለስልጣን በቃ በሚል ግልብ ይዘት ይገምታሉ፣ ይደመድማሉ። በቅርቡ በአንዳንድ ድረገጽ እየተነበበ ያለውም የሚያመለክተው ይህንኑ የተሳሳተ አስተያየት ነው። ጥያቄው ግን ጠለቅ ያለ ነው። ማንኛውም የፖለቲካ ትግል የስልጣን ጥያቄ ነው ቢባልም አንድ ድርጅት ወይም ትግል ስልጣን ካልያዘ ተሸነፈ ብሎ በፍጹም ደረጃ መደምደም ትክክል አይደለም። በትግሉ ሂደት በርካታ ድሎችን አግኝቶ የመጪውን ፖለቲካ ሁኔታ ይቃኛል፣ ለውጥም ያስመዘግባል። ኢሃፓና የዚያ ትውልድ ትግል በአገሪቷ የፖለቲካ ገጽታ ላይ ትላልቅ ማህተምን አስሯል። በፖለቲካ ድርጅት መልክ መሰባሰብ፣ ሁሉን አቀፍ ትግል ማካሄድ፣ የህዝብን መሰረታዊ ጥያቄዎች ቀዳሚ ማድረግና ንጥር አድርጎ ማውጣት፣ የተደራጀ የትጥቅ ትግል ተመክሮ፣ የሴቶች ተሳትፎ፣ ሁለገብ ትግል፣ የአርበኞች ቅርስ ተሐድሶና ሌላም የህዝብ የትግል ቅርስ ሆኖ በጭፍን ሊገዙት በተነሱት ላይ የእምቢታን ከበሮ ያስደንቅባቸዋል። ወያኔ በፈለገው መሰረት ሊገዛ ያልቻለው ገንጣይ አይደለሁም ኢህአዴግ ነኝ ብሎ ለመታጠፍ የተገደደውና በግብሩ ባይሆንም የማይፈልጋቸውን መርሆች ለይስሙላ መቀበል የተገደደው በአቋምና ርዕዮት ደረጃ ተጨንቆ ነው። ኢህአፓ ለስልጣን የሚበቃው ህዝብ የመብቱ ባለቤትና ባለድል ሆኖ ኢህአፓን ሲመርጠው ነው። ህዝብ ባለድል እስካልሆነ ድረስ ኢህአፓ ለስልጣን ሊበቃ አይችልም። ኢህአፓ ለስልጣን ባይበቃም ተሸንፎ ከምድረ ገጽ አልጠፋም። ትግሉን እስከቀጠለ ድረስ የተዳፈነ እሳት ሁሌም እሳት እንደሆነ ሁሉ ወያኔን የሚያስጨንቅ ኃይል ሆኖ ይገኛል። ትግሉን ጥሎ ሲተው ቃል ኪዳኑን ሲያፈርስና ይባስ ብሎ አንዳንዶች እንዳደረጉት ለወያኔ ሲሰግድ ያኔ እውነትም ተሸነፈ ማለት ይቻላል። የሽንፈት ምልክቶች ግን ቃል ኪዳናቸውን ያፈረሱትና ድርጅቱን የካሉት አንጃዎችና መሰሎቻቸው ናቸው። ለማንኛውም ኢህአፓ ተሸነፈ አልተሸነፈ ጉንጭ አልፋ ክርክር ነው እንበልና ያሁኑ ትውልድ ዋና ግዴታ በራሱ ጊዜና ዘመን መታገል ነው። በኢህአፓ ላይ ማላዘኑ ያውም ሐሰት ታሪክን መሰረት አድርጎ ፍሬዲስ ነው። ባለፈው ትውልድ ላይ የዛሬውን ግዴታ መለጋቱም ስህተት ነው። ተክቶ ግዳጅን መረከብ እንጂ ያ ትውልድ በመሰለውና ባመነበት ለኢትዮጵያና ለህዝቧ ለጎጥና ለግል ጥቅም ሳይሆን ታግሎ ተሰውቶ የአርበኝነት የጀግንነት ታሪክ ጽፏል። ካሁኑ ትውልድ የሚጠበቀው ድሮ ስህተት ተሰራ ብሎ በጉንጭ አልፋ ክርክር ዙሪያ ተግባር አልባነትን መደበቅ ሳይሆን ሜዳውም ያው ፈረሱም ያው ብሎ ተነስቶ የትግል ታሪክን ማደስ እንጂ በጎሳ እየተለያየና ትግልንም እየፈራ ዋይ ዋይ አገሬ ማለት አይደለም። ነገሮችን በተከሰቱበት ሁኔታ የጊዜ ክልል ማየቱ አስፈላጊ ነው። የኋላ መብራት ሁሉንም አጥርቶ ቢያሳይም ለደጎች ብቻ ነው ይከብዶና አልሆን ብሎ ያለው ያኔ የነበረው ሁኔታና አማራጭ ምን ነበር ብሎ መገምገሙ ጠቃሚ ነው። ታሪካችንን ስንጽፍ ይህንንም በግምታችን እያስገባን ነው። ለምሳሌ የትጥቅ ትግላችንን በኤርትራ በኩል ገብተን ባሲምባ እንጀምር ያልንበት በሌሎች ቦታዎች በኩል ማለትም ባሌ፣ ጎንደር ሊሳካልን ባለመቻሉ ነው። በዚያ ከሚጀመር ቢቀር ይሻል ነበር ማለት ይቻላል። ግን ትግሉ መጀመር አለበት የሚለው ከታመነበት በሚቻለው መንገድ መጀመር አማራጭ አልነበረውም። ዛሬም ቢሆን የአካባቢ አገሮች ሁኔታ ሲታይና በተለይም ከአገር ውስጥ መጀመር ካልተቻለ የትጥቅ ትግሉ ከየት እንዴት የሚሉት ጥያቄዎች አንገብጋቢ ሆነው ይገኛሉ። በሩሲያ ተመክሮ የጥቅምት አብዮት አለጊዜ ነበር የመጣው ብለው የሚያዝኑ እንደነበሩት ሁሉ ኢህአፓም ከመመስረቱ በፊት እንደ ቦልሸቪኮች እነ ሌኒን ፓርቲ በቅድሚያ ኢስክራ አይነት ጋዜጣ አውጥቶ በሕይወት ተፋጭቶ ከዚያ በኋላ ነበር መመስረት የነበረበት የሚሉ ነበሩ። ይህ ጥያቄ ከብተና በኋላ በርቲያ በሚባል ቦታ በተደረገ ስብሰባ ሲነሳ ጸጋዬ ደብተራው የሰጠው መልስ ትዝ ይለኛል። ጥቅስ፣ ድርጅቱ ሲመሰረት ከስንት ዓመት በኋላ በርቲያ በሚባል ቦታ አንድ አባል ተነስቶ ምስረታው ስህተት ነበር ይለናል ብለን ብንሰጋ ኖሮ በመሰረትንበት ጊዜ ባልመሰረት ነው ነበር የሚል ነው። ቢደረግ ኖሮ ቢሆን ኖሮ የጊዜ ምቾትን በአገራችን መገኘት ያልተቻለውን ጠያቂ ናቸው። የኋላ መብራት ስህተቱንም ድሉንም ቁልጭ አድርጎ ያሳያልና ካለፈ ከተደረገ ከሆነ በኋላም ነውና ያኔ አይበራም። ምኒልክ ይህንን ቢያደርጉ ባያደርጉ ብሎ ዛሬ መቆጨት ከንቱ ነው። በተለይም ተቺዎቻቸውና አውጋዦቹ ዛሬ ባለንበት ዘመናዊ ተብየ ጊዜ ማንነታቸውን ባሶሳ በደኖና አርባ ጉጉ ፍጅት እየገለጹ ለነገሩ ወያኔ በራሱ ችግርና ቀውስ እስኪወድቅ መጠበቅ ሲቻል በደከምንበትም ሁኔታ ትግልን መቀጠል ግን አገር አድን ትግሉ ግዴታችሁ ነው የሚለን ነው። ቅዠት ተፈርቶ ሳይተኛ አይታደርም ተብሏል። ስህተት ደግሞ በገቢር ከተሰማራ ሁሉ የሚጠበቅ ነው። ስህተት ተፈርቶ መስዋዕትነት ተሽሾ ትግል የለም። ባርነትና ውርደት ግን ከተሜዎቹ እንደሚሉት በሽበሽ ይሆናል። ኢትዮጵያ የአስርን እናት ጅበላት ሁኔታ ውስጥ ከገባች ዓመታት አለፉ። አዲስ ክስተት አይደለም። ይህ አፓንና የዚያን ጀግና ትውልድ ታሪክ ጉልህ የሚያደርገው የአገርና የብዙሃኑ ኡታ ሰምተው በመታገላቸውና ትግሉም የሚጠይቀውን መስዋዕትነት መክፈላቸው የትግሉ ነው ሕይወቴ ማለታቸው ሞት አይፈሬ መሆናቸው ነው። ይህ ከዛሬ ተጨባጭ ሁኔታ ሲወዳደር ልዩነቱ ሰማይና ምድር መሆኑ አይካድም። ሞት ይዞ ይሞታል አልተባለ ያኔ መሞት ለሊያው አርአያ ሆነ እንጂ ትግሉን አስቀጠለ እንጂ ክቡር መስዋዕትነት ሆነ እንጂ። ደርግና ኢሃፓና መኢሶን ፖለቲካዊ ልዩነት ነበራቸው፣ መሰረታዊ ልዩነት። ደርግ ባለው ጠባይና ይዞታ ይህን ልዩነት ወይም ኢሃፓ በፖለቲካው መስክ ታግሎ ሊያቸንፈው ሲደርስ ህዝብ ካልፈለገኝማ ብሎ የሚለቅ አልነበረም። የመደብ ጠባዩም የሚፈቅድለት አልነበረምና ወደ አፈና ተሰማራ። በዚህም የተባበሩት ታሪካዊ ስህተትን ፈጸሙ። ጆን ስፔንሰር፣ ዶናልድ ሌቪን፣ ፒተር ሽዋብ፣ የወያኔ ጆን ያንግና ሌሎችም ስለ ኢሃፓ ምስረታ ያልዘባረቁትም አልነበረም። ኢሃፓ ግን በኢትዮጵያ ልጆች የትግል ፍላጎት የተመሰረተና ከምስረታው ጊዜ ጀምሮ አንድም ጊዜ የኢትዮጵያን ጥቅም አሳልፎ ሳይሰጥ የታገለ ድርጅት ነው። ይህ ችግር ቀፍቃፊ አቋሙ ያስከተለበትን ችግር በታሪክ ዘርዝሮ አስቀምጦ ማሳወቅ ቸል የማይለው ግዴታ ነው። ኢሃፓ ከኢትዮጵያ ጠላቶች ጋር ቢያብርና ቢስማማ ኖሮ ዛሬ ባለስልጣን ሆኖ አገሪቷን አስተዳዳሪ በሆነ ነበር። እንደ ኢሃፓ ኢትዮጵያዊ ሳይሆን እንደ ባዕድ ቅጥረኛ ማለት ነው። ይህን ግን ድርጅቱ አልፈለገም። አንዳንዶች ዘዴ ያነሰው እንጂ ኢሃፓ ተመሳስሎ ለስልጣን መብቃት ነበረበት ይላሉ። ይህም እርምጃ ግን የሚጠይቀው ክፍያ ቀላል አልነበረም። እነ ሱዳንን ተቀብሎ የአባይ ድልድይን ማፍረስ የሚጠይቅ ነበር። ሻዕቢያ ቅኝ ግዛትንን የሚለውን መቀበል የሚጠይቅ ነበር። ሌላም ኢትዮጵያን እንደ አገር የሚጎዱ ድርጅቶችን መቀበልን የሚጠይቅ ነበር። ይህን ኢሃፓ መቀበል አልተቻለውም። አረብነን ማለት እንደ ወያኔም አልተዋጠለትም። በመሆኑም እምቢታው ስልት ማጣት ሳይሆን ኢትዮጵያዊነትን ማስከበር ነበር። ድርጅቱ የሀገርና ሕዝብን ጥቅም አሳልፎ ለመስጠት ዝግጁ ቢሆን ኖሮ፣ አገርንም በዚያው አሳልፎ ቢሸጥ ኖሮ ምናልባትም ወደ ቤተ መንግሥት ደርሶ ለሕዝብ ጸጋ ሳይሆን መርገም በሆነ ነበር። ኩኩሉ ሲል ሰማኝ የኛም ማውራ ዶሮ፣ ምን ያሰማኝ ይሆን ጆሮዬ ዘንድሮ። የተጨቆኑና የተበደሉ ሕዝቦች የመከራ ኑሯቸውን በቀልድና ስላቅ ያጅቡታልና ነው የአዲስ አበባ ተራቢዎች የዘንድሮ አውራ ዶሮ ኩኩሉ ቢልም በትግርኛ ነው ብለው ችግራችንን ቁልጭ አድርገው አስቀምጠውታል። በአማርኛ የሚያሰማው ደግ መልእክት የለውም። ምናልባት በቻይና ቋንቋ እሱንም የሚሰሙት የገዢዎቹ የደላቸውና ለትምህርት ወደ ቻይና የተላኩት ልጆች ናቸው። ምን ይሰማ ጆሮ? መላኩ ተፈራ ልቀቁኝ ብሎ ጠቅላይ ሚኒስትር ተብዬውን ሲማጸን፣ ፍቅረ ስላሴ አገር አዳንን ብሎ በኢሃፓ ላይ ሁሉን ጥፋትና ወንጀል ሲጭን፣ የኢሃፓን በመስዋዕት የታጀበ ትግል ወደ ፍቅሬ ነበረ ነበረች ሲያወርዱት፣ በረከት ስምኦንና ስብሐት ነጋ ስለ ጠላታቸው ኢሃፓ መጻሕፍት ሲያስቡ፣ ጠባብ ኦሮሞዎች አንዱን የሻዕቢያ ቅጥረኛ ስሙን ቀይረው ገዳ ሲሉት፣ የኢሃፓን ታሪክ በርዘንና ከልሰን እንጻፍ ብለው ድርጅቱን ከከዱ 34 ዓመት ያለፋቸው ሲጨረጨሩ፣ የግንቦት ሰባት ረዳት ነው የተባለው ሻዕቢያ የድርጅቱን ዋና ጸሐፊ አፋልፎ ሰጠት ይባል። ኦባማ ሰረ ህዝቡን ወያኔ ሲያወድስ ደግሞ ክፉም ይሰማል። የሚዘልል ከመሬት ማን ተጠብቀው ብለው ሶማሊዎች እንደሚተርቱት ታቃቂ ጨርቃ ጨርቅ ታቃ በፈጠነ የሚተረተሩት ከነደለበው ሸታቸው መጋለጣቸው አይቀርም። ዝም ያለም ይናገራል ይጽፋል። ተኛ የተባለውም ይነቃል። ተስፋ አስቆራጭ ሆነውም አበረታች ይሆናል። ለሁሉም ጊዜ ያለው እንዲሉ ረጅም ጊዜ ሳንጠብቅም በያዝነው በዚሁ ጊዜና ወቅት ግን አታዊ መሲዎችና የታሪክ ላጲሶች እየተጋለጹ መሆኑን እያየን እየታዘብን ነው። እሰየው ብንል አይፈረድብንም። የታሪክ ሚዛን ያልገባቸው አንዳንዶች ለምን ያለፈን ታወራላችሁ ሲሉ ይደመጣሉ። ባለፈም በነበር ለምን እሰጥ አገባ ይበረክታል ብለውም ያማርራሉ። የሚገርመው ደግሞ እነዚሁ ሰዎች የሆነውን ሳያውቁ ታሪክን ሳይረዱ ያለፈው በተለይ ታግሎ የተሰዋውን ትውልድ ሊተቹና ሊያወግዙ መሬት አልበቃቸው ብለው ሲገኙ መታዘባችን ነው። በየጊዜው ህዝብ ለመራራና ስር ነቀል ለውጥ ሊሰዋ ተነስቶና የደም ዋጋም ከፍሎ አቸናፊ አልሆነም ብለው የሚተቹ ታሪኩን ይረሳ ስህተቱን ይደግማል ነውና ዛሬም ከስህተት ሲዘፈቁ እንዲያውም በቅድሚያና በትኩረት ያለፈውን ታሪክ ደቡንም ህጸጹንም መመርመር እንዳለባቸው ማወቅ ይገባቸዋል። ታሪክ ከተረሳ ደግሞ የአባትህን ገዳይ አባባይ ማለት ቅንዴት ሊከተል መቻሉ ግልጽ ነው። ስንቱን ህዝብ የደም እንባ ያፍለቀሰውን አጼ የሚያወድሱና መቼም ቢሆን መች አገርን ሊረከቡና ሊጠብቁ የማይችሉ ጉዶች ፈልተው የለምን? ብዙ መቶ ሺዎችን የጨፈጨፈውን አገሪቷን ለገንጣይ መንጋ አሳልፎ የሰጠውን የደርግ አረመኔ ቡድንን ጸያፍ ታሪክ ለማደስ ላይታች የሚሉም አልተከሰቱምን? ይባስብን አገሪቷንም ህዝቧንም ላጠፋ ተነስቻለሁ ብሎ የዋረቀውንና ስንት ጉዳት ያደረሰውን ግብዝና ዘረኛ ግለሰብ ባለቀና ቅርስ አድርገው ሊያቀርቡ ስንት ገንዘብ የሚያፈሱትን እያየን አይደለምን? የቀድሞይቷ ኢትዮጵያ መሪዎች ትልቅ ስህተት አርበኛውን ለአገር ቀና ያሰበውን አግለው ባንዳውን ሲሾሙ ወይም በመሾማቸው ነው። ለበላይ ዘለቀ እየዘፈኑ ለገዳዩ አጼም ውዳሴ ማቅረቡ ዘግናኝ ነው። ከጥያቄ አመደናገር ታሪክ ለምናውቀውና ለኖርነው ደግሞ ጨው በቁስል የሆነ ሁኔታ። ታሪኩን የረሳ ግን ዜጋን የገደለና አገርን ያጠፋ ሲዘፈንለት አብሮ ቼቼ ባይሆኖ ቆሽትን ያነዳል ያቃጥላል። አነሳቴ እንኳን ነበርንበትና ሐሰትን ይዛችሁ አትሞጅሩበት ለማለት ነው። ታሪክ ተራኪ ነን ብለው የተነሱ አንድም ነጋዴዎች አንድም የብዕር ቅጥረኞች ወይም በቀድሞ አነጋገር የብዕር ኩሊዎች ሆነው ስለበዙ ቶሽ ወግዱ ማለት የዜጋ ግዴታ ሆኗልና በሌላ እንኳን ባንስተማራ ታሪክንና ቅርስን በመንከባከብ መስ ግዴታን መወጣት ይጠበቃል ነውና ታሪክ ሲበረስ አይሆንም አይፈቀድም ማለቱ የግድ ይሆናል። እኔም የበኩሌን በዚሁ መስክ ማለት ደግሞ ሰማዕት የጣሉብኝን የጣሉብን ግዴታ ነው። የታሪክ አጋጣሚ ሆኖ በመሰረታው ነበርኩና ከኔ በላይ ማን ሊናገር ቢጽፍ ማለቱ ባይቃጣኝም። በሬ በቶሮንቶ ዋሽንግተንና ላኦስ ሲወልድ ባናይም ቢያንስ በኢትዮጵያ ሲወልድ ሳናይ ዓመታት አልፈዋልና ሐሰቱን ሐቅ ብሎ ለመቀበል አይሆንልንም። እንጻፍ ካልንማ ስለ ፍቅር እንጽፋለን። እገሌን ወደድኩት እገሊት ፍቅሬ ነበረች የሚለው ተራ ትረካ ያው ውሸት ወይም አጠያቂ የሆነን ሳይሆን በጓዳዊ ፍቅር የተደረጉ ገድሎችን ማለት ነው። የያዝነውን የሳይናድ መርስ ሌሎች ስቃያቸው ሲበዛ ሰጥቶና ሁሉንም በኔ አላኩብኝ ብሎ መክሮ ሊገመት የማይቻል ስቃይና ፍየልን ተቀብሎ የሚሰዋ የጓዳዊ ፍቅር ገድል። ጓዶችን ላለማጋለጥ ራሱን የሚያጠፋውን የህዝብ ፍቅር ሞልቶት መስዋዕትነትን በጸጋ የሚቀበለውን የምትቀበለውን ማለት ነው። እንሳካን ስለ ድላይም ሆነ ጽጌ ስለ ቆንጂትም ሆነ ስለ ዘውዲቱ ዋሲሁን ስለ ዳሮ ነጋሽም ሆነ መድፈራሽ ወርቅ ጀሚላ ስለ ህብስቱም ሆነ ዘውዱ ስለ አንጋው ከበደና ሰለሞን ከበደ ስለ ጉብሳ አባይ ደበሳይ ካሳይ ጡመልሳንና እናቱ በ1986 ዓመተ ምህረት በቋራ ለተሰውት ስለ ነጃብርና ግርማ ጎልጃ ስለ ኃይሌ አባይ አምባዬ ስለ የሽጥራው ብሸትና ወንድሞቹ መሸሻና ሙሉሸዋ ስለ ተሰውት አንጋፋ አባሎች ዮሴፍና ብንያም አዳነ ጸሎተና ይትባረክ ህዝቅያስ ስለነ ውሸትና መሐመድ ማፉዝ ሙሉጌታ ሱልጣን ኢንጂነር ኦስማን ተካልኝ ወልደ ሚካኤል አልማዝ ማርቆስ ሀጎስና ስንቶቹ ለባደሮችና መሪዎቻቸው ወዘተ የምንጽፈው ስለጀግንነታቸው ብቻ እንጂ ስለትርኪም ምርኪ ብዕራችንን አያደርቀው። ጀግናው ጀጃው ለምሳሌ ወያኔ ኢህአፓ ኢህአሰን ለማጥፋት የከፈተውን ዘመቻ ለመቋቋም ከተወሰኑ ጓዶች ጋር ሆኖ ወያኔ ስልጣን ከያዘ በኋላ በቋራ ሲንቀሳቀስ በ1984 ዓመተ ምህረት ተከቦ ባለበት ሲታቆስና ጠላትን ሲገድል ቆይቶ በመጨረሻ ንብረቱን ሁሉ አቃጥሎ ብረቱንም ሰብሮ እጅ የሚሰጥ መስሎም ሊይዙት የመጡትን ወያኔዎች ከራሱ ጋር በቦምብ ገድሎ ታሪክና ጀብዱ ሰርቶ አልፏል። በ1972 ዓመተ ምህረት ሰራዊቱንና ኢህአፓን ከርተው የፈረጠጡት ድርጊታቸውን የሚገልጸው ይህ ብቻ ነውና ዛሬ የሰራዊት ታሪክ አዋቂ ነን ብለው ልንጽፍ ነው በሚልም ሲውገረገሩ ከነሱ ክህደት በኋላና ወያኔም ስልጣን ከያዘ በኋላ ስለተደረገ ተጋድሎ የሚያውቁት ቅንጣትም የለም። ያውም ለወያኔ የገደል ማሚቶ መሆኑን ትተው ያልነበራቸው የመጽሐፍ ችሎታ ድንገት ከተከሰተ ሊጽፉ ከተነሱ ማለት ነው። ቢከፍቱት ተልባ ነውና የምናውቀውን ሁሉ እናውቃለንና ድንገት ጉድ አጋላጮች ከተገኙበት ነቆ ብለን ኢህአፓዎች እንቅልፍ የምናጣ አይደለንም። እኛ ግን ለህዝብና ለሀገር ፍቅር ሲሉ መስዋዕትነትን የተቀበሉትን እንዘክራለን እንጂ በህይወት የሉም ብለን ሐሰት አንጠርቅም። ጸጋዬ ደብተራው የለም ብለን የራሳችንን ጥፋት ሁሉ በሱ ላይ አናላክትም። ያልነበረንን የታሪክ ቦታ ለራሳችን አንሰጥም። በቀቢጸ ተስፋ አናራዝንም። እንጻፍ ካል ብዕራችን ይህን የጀግንነት ታሪክ ይዘክራል ያወድሳል እንጂ በግል ስሜት ተነድተው ዋይ ዋይ የሚሉትን አይከተልም። ስህተት ይተች ስንልም ውንጀላ ሳይሆን ሂስ ነው ሚዛኑን ያሳተ። ከዳተኞች ውለው አድረው በወያኔ ኮርኳሪነት በድንገት ኢህአፓን ሊያጠቁ ቢነሱም የሚገርመን ክስተት የማይሆነውም ለዚሁ ነው። ለመሆኑ የኢህአፓን ታሪክ ጸሐፊ መሆን የሚከጅሉት አለምንም ስጋት ወደ አዲስ አበባ የሚመላለሱ ብቻ ሳይሆኑ ሰነበረከት፣ አዲሱ ለገሰ፣ ብላዊ ዮሴፍ ወዘተ ጋር እራት ተጋባዥ ናቸውና ቀላይ የሰይጣን ወዳጅ እንላቸዋለን። ይህን ስንተው ደግሞ ለእኛ ፍቅር ስንል አገርና ህዝብን የሚመለከት ነው። የግለሰብ ስሜታዊ ጉዳዮች ለግለሰቦቹ ግዙፍ ቢመስሉም ከሀገርና ህዝብ አንጻር ግን ሚዛናቸው ዝቅ ያለ ወይም ገለባ ነው። ፍቅር ለህዝብ፣ ፍቅር ለኢትዮጵያ፣ ይህ ነው ቅዱስ ክቡር ጉዳይ። ከመሬት ተንፏቆ ከጭቃ ተንከባሎ የማይገኘው እንጻፍ ካልንም ስለ ጥላቻና ጠላትነት መጻፍም ግዴታችን ነው። ያልተመታ ልጅ ሲቆጡት ያለቅሳል የሚባልብንም አይደለንም። ህዝብና ሀገርን ሊያጠፋ በተነሳ ከይሲ ድርጅት ላይ ብቅ ጓዶቻችንን እነ ጸጋዬና ይስሐቅ በለጠ ስጦታውን አዛናው ደሳለኝን አጎትና ተክላይን ወዘተ ከማጎሪያው እያወጣ በረሸነ አረመኔና ዘረኛ ቡድን ላይ ጥላቻ ቢኖረን እሰየው የምንባልነ ማሲምባ የተገደሉትን እነ ገመቹንና ሌሎቹንም ጓዶች አንረሳም። ያልቆሰሉ ያልደሙና ምንም ስቃይ ያልደረሰባቸው ከወያኔ እርቅ ወሰላም ቢሰብኩም አንገረምም። ያልደረሰበት ግልግል ያውቃል ተብሎ የለ። ጥላቻና ቂም ይቅር ይላሉ አንዳንዶች። ለምንና እንዴት? ወንጀል የፈጸሙትን አጠፋን ብለው ይቅርታ ጠየቁ። ለፍጹም ይባስ ብለው ደግ አደረግን ብለው መጽሐፍም እየጻፉ ዳግም በደማችን ላይ ሲሊቀልዱ እየጣሩ ናቸው። ከወያኔ የተጣላን ቢሉም ከዓመታት በፊት ሆነ ከስልጣን መያዛቸው በኋላ የወያኔን ወንጀልና ገበና የራሳቸው አድርገው ሲደብቁ እንጂ አንጻራዊ ደረጃ ገብሩ አስራሲካ ሐቁን ተጸጽተው አውጥተው አጠፋን ሲሉ አልተደመጡም። ጨቋኝን፣ በዝባሽን፣ ግፈኛን፣ ወራሪን መጥላት ግን የዜጋ ግዴታ ነው። ከጠላት ጋር መሞዳሞድ አይቻልም፣ ውጤቱ ክህደት ይሆናልና። ስለዚህም ታሪክ ስንጽፍ ለጠላት የነበረንና ያለን ጥላቻ ለብዕራችን የማይነጠፍ ቀለም ይሆናል። ጠላትን ጎርፍ ሲወስደው እንትፍ ብለህ ጨምርበት ያሉት አባት እናቶቻችን በከንቱ አይደለም። ቀደም እንደጻፍኩት ዛሬ ስለ ኢህአፓ መጽሐፍ ጻፍኩ ማለቱ ከንግድም አንጻር የደራ ሁኔታን ፈጣሪ ሆኗል። ፈጠን ብሎ በስመ ኢሕአፓ ጸረ ኢሕአፓነት መጣፍ በዘመኑ አነጋገር የሚያበላ ሆኗል። የዛሬ 35 ዓመት በየምክንያታቸው ድርጅቱን ጥለው የሄዱ ዛሬ ተመልሰው ስለ ድርጅቱ እንጻፍ ቢሉ ራሳቸውን ለትዝብት የሚዳርጉ ናቸው። ያልነበሩበትንና ያልኖሩትን ታሪክ ሊጽፉ የሚዳክሩ ናቸውና ታሪክ ጸሐፊ የሚባሉትም ጥረታቸው ከንቱ መሆኑን በየጊዜው ጠቅሰን እናጋልጥ የጣርነውና የተቸነው ነው። አንዱ ፕሮፌሰር ለምሳሌ የወያኔ የክልል አንድ ተወላጅ ነውና ቀይ ሽብርን ኢሕአፓ ቆሰቆሰው ሊለንም ሞክሯል። ሌላው የታሪክ ዶክተርም ተመሳሳይ ሊጽፍ ሞክሮ ታረም ብለነዋል። የሀቅ የሚቆሙ ታሪክ ተንታኞች ጠፍተዋል። ትንተናዎቻቸውም ግልብ ሆነዋል ማለትም ይቻላል። ኢሕአፓ ለከተማ ትጥቅ ትግል የተዘጋጀ ወይም ይህን ምርጫ ሲመሰረት ጀምሮ ያደረገ አልነበረም። ብዙዎች መነሻና መድረሻ መንስኤና ውጤት እየተማቱባቸው ትንተናቸው ዋጋ ቢስ ሆኖ ቀጥሏል። በወያኔ አሁን ድጋፍ ተሰጥቷቸው ላይታች የሚሉና ድሮ አመራር ነበርን ብለው የሚለፍፉ የዛሬ 35 ዓመት ያልተነገረ ታሪክ አለ በሚል በኢሕአፓ ላይ የተነሱ ሁሉም አንጃዎች ትክክል ነበሩ ለማለት እየጮሁ ናቸውና ምን ፈለጉ ስንል ባያስገርምም የተሰጣቸው ተልእኮ የድርጅቱን ታሪክ አክስሎና ያሉትንም አመራሮቹን ማውገዝና ማጥላላት መሆኑን መገንዘቡ አላቃተንምና በጌቶቻቸው አነጋገር እንታይ ጉዱ በአል ዘመን ማለት የግድ ይሆናል። ጊዜ የሰጠው ቅል የሚለውም ይሰራል። ጥራዝ ነጠቆቹ ለምሳሌ የመጀመሪያው አንጃ ልክ ነበር፣ የከተማውን ሁለገብ ትግል ሲቃወሙ ይላሉ። ከነ ብርሃነ መስቀል አንጃ ጋር ልዩነቱ የከተማ የትጥቅ ትግል ስልት ሳይሆን ደርግ ጋር መተባበር አለመተባበር የሚለው ነበር። ከመይሶንም ቢሆን ልዩነቱ መነሻው ይህ ነበር። ከቀጣይ አንጃዎችም ጋር ልዩነቱ ተመሳሳይ ነበር። የቅርቡ አንጃም ለወያኔ ገብረን ፈርመን አገር እንግባ ሲል ልዩነት ተፈጠረ እንጂ የውስጣዊ ዴሞክራሲ ጉዳይ አልነበረም ልዩነት ያስነሳው። በወያኔ ቀስቃሽነት ያልተነገረ ታሪክ እንጻፍ ብለው የተነሱት የ1972 ዓ.ም ፈርጣቶች እንዴት ስለ ኢሕአሰ እስከ 1986 እና ኢሕአፓ 2007 መጻፍስ ይችላሉ? ፍየል ወዲህ ቀዝምዝም ወዲያ ከሚባለው ሁሉ በላይ ነው። እንቀጥል ካልን ደግሞ ታሪኩን የምናውቀው የግድ ከሆነ ማን ማን ነው ምን ነበር ብለን ልንጽፍ ልንገደድ ነው። እንጻፍ ካልንማ እስከ ዛሬ ሆዲፍ ጀው የነበረው ወጥቶ በአደባባይ ሊሰጣ ሊነገር ነው ማለት ነው። ያዋጣል። በጥሞና ቢታሰብበት ደግ ይመስለኛል። ማስፈራራት ሳይሆን ቀና ማሳሰቢያ ነው። ከ1972 ዓ.ም ጀምሮ ዝምታን አቅፈው የከረሙ በአሁኑ ጊዜ ፍየል ምላስ ሊሆኑ ምን አነሳሳቸው? ጸረ ኢሕአፓዎችንና የአንጃን መንጋ ደግፈው ሊራወጡ ማን ቀሰቀሳቸው? ራሳቸው ለብዙ ችግሮችና ድክመቶች ተጠያቂ ሆነው እያሉ ማለታችን አይቀር ይሆናል። ወደ ግለሰቦቹ ምንነትና ታሪካቸው መገፋፋታችንም ማምለጥ አንችልም። ኢሕአፓን በተመለከተ ያልተሰራጨ ሐሰት የለም፣ የሚጠበቅ ነው። ለአገር አንድነትና ለዲሞክራሲ ሲል ታግሏልና ጠላቶቹ ብዙ ናቸው። ድርጅቱም ለምን ተተቸው የሚል ሳይሆን ለትችቶቹ ምላሽ እየሰጠ ራሱን በየጊዜው እየገመገመና ለማረም እየጣረ የቆየ ነው። በቅርቡ መጽሐፍ ያሳተመው የወያኔ የቀድሞ አመራርም የኢሕአፓ መከራ የኢትዮጵያን ሉዓላዊነት አላስረክብም በማለቱ ነው ሲል አረጋግጧል። ኢሕአፓ የኢትዮጵያ የቅርብና የሩቅ ጠላቶች ሁሉ ጥፋ ብለው አጥቅተውታል። ከአቋሙ ጋር የመጣ ጣጣ ነው። ለኢትዮጵያ የቆመ ሁሉ ላይ የቅርብም ሆነ የሩቅ ጠላቶች ይረባረባሉ። ኢሕአፓ ኢትዮጵያን ቢክድ ወዳጆቹ ብዙ ይሆናሉ። የትናንትም ዛሬም ሐቅ ይህ ነው። ኢሕአፓ ራሱን እንደ ወያኔ ለገበያ ቢያቀርብ፣ አገራዊ መርሆውን ቢሸጥ፣ አገራዊ ጥቅምን ለድርድር ቢያሰጣ፣ አረብ ነን ቢል፣ ሲሶ ኢትዮጵያን የሶማሊያ ግዛት ነው ብሎ ሞቃዲሾ ተጉዞ ቢፈርም፣ አሜሪካ ለወያኔ ስገድ ቢለው ቢሰጅ፣ ወዘተ ምናልባትም ደጋፊና ደጓሚ ማግኘት ይችል ይሆናል። ምን ለመስራት? ምን ጥቅም ለማግኘት? ብዙውን ጊዜ ተበስብሰው የሚያልፉ መሰረታዊ ጥያቄዎች ናቸው። ወደ ታሪክ መለስ ስንልም አሉባልተኞቹ የሚሉትን የሚለፍፉትን ወደ ጎን ስንተው በአገር ጉዳይ የትንፍጩ ዱቄቱን አምጪ በሌጣው የሚወሰድ አይደለም። ዋና ፍላጎታችን አገርን ማዳን ከሆነ አገርን ሽጠን አገርን ማዳን የሚለው ጎዳና ወስዶ ገደል ከታች ነው። ለዚህም ነው ዛሬም ከወያኔ ጋር እርቅ ሰባኪዎች ጋር ስምረት ስምምነት ይደረግ የሚቻል ሆኖ የማይገኘው። ተኩላና በግ የየልና ነብር በአንድ በረታ አያድሩም። አንዳንድ የለመደባቸው አሳዛኝ ፍጥሮች ትናንት ስንቱን ህዝብ ባልሆነ ቅስቀሳ አስፈጅተውና አሳስረው ተመለስ ዜናዊ መውጫ ፈቃድ አግኝተው ተሰደው ዛሬ ደግሞ ተመልሰው ለወያኔ ምርጫ አጃቢ የሚሆኑት ህዝባችንን የሚያሳፍር ከመሆኑ ሌላ ምናልባትም ወያኔ ፓርላማ ተብዬ ግፋቢል ሁለት ወንበር ከማግኘት ውጭ የሚያተርፉት ጭራሽ የለም። የደቡብ አፍሪካ አይነት የእርቅ ሂደት ይምጣልን የሚሉትንም በተመለከተም ቢሆን የዚህ ሙከራ ሂደትና ክሽፈት መገንዘብ ያልቻሉ ከመሆናቸው ሌላ ወያኔ በእርቅና ሰላም ተሞክሮ ያላገጠ ያሰረና ወብሉልኝ ያለ መሆኑን የዘነጉናቸው ማለትም ይቻላል። በደቡብ አፍሪካም የዘረኞቹ ስልጣን ከተወገደ በኋላ ነው ይህ ጥረት የተደረገው። የጋንዲንስ የህንድ ነጻነት ጉዳይ ከሚባለው ውጭ እንደነበር ታሪክ ይመዘግባል። ታዲያ ዛሬስ ከወያኔ ጋር እርቅ ሰበካ ጊዜው አላለፈበትም? የሞኝ ነገር መልሶ ያሰኝብናል። ግማሽ አርበኛ ግማሽ ባንዳ መሆን የሚቻል አይደለም። ግማሽ ጎፈሬ ግማሽ መላጣ እንጻፍ ካልደማ ሀቁን ማስፈር ስላለብን ምናልባትም የሽፍንትኑ ባታሊዮንን የምናስቀይም ይሆናል። የሚገደን አይደለም። ታሪክና የህዝብ ዕጣ ተደቅኖ ባለበት ማንን እናስቀይም ይሆን የሚለው ቦታ አይኖረውም። ኢህአፓን የሚጠሉና ያ ትውልድም ይጥፋም የሚሉ እንዳሉ እናውቃለን። እነዚህ ግን ብዙዎች ወይ የዚያን ጊዜ ወንጀለኞች ወይም የወያኔ ቀጥረኞችና ሆዳሞች ናቸው፣ ማለትም በወያኔ ተገዙ። የዛሬ ውድቅ ሚናቸውን ለመሸፈን ግን ግልጋሎታችን ለወያኔ ሳይሆን ለሀገር ነው ማለት ይቀናቸዋል። አገር ማገልገል ከፈለጉ ለወያኔ መቼም አያድሩ ነው ሀቁ። መሰደድ ይቻላል፣ ሌላም ስራ መያዝ ይቻላል። የወያኔ ሰላይ ገራፊ ነፍሰ ገዳይ ከመሆን ይልቅ ማለት ነው። ያቺ አይቀሬ የፍርድ ቀን ስትመጣ ይህ ሁሉ ይጠየቃል። ብልጣብልጥ ሆዳምም ምሱን ያገኛል። በታሪክም መስክ ይህ ይኖራል። እንጻፍ ስንል ይህን ሁሉ በዝምታ የምናልፈው አይሆንም። በብሔረሰብ ጥያቄ ዙሪያ ተሸሽገው ግና ሰልፋቸው ለባዕዳንና ለራሳቸው ሆድና ጥቅም የሆነውንም ማጋለጥ አይታለፍ ግዴታ ሆኖ ያለና የሚሆንም ነው። ታሪክና ሀቅ ለስላሳ ወይም ጀርባ ካቲ አይዞባይ አይደሉም። ያለውንና የነበረውን ይናገራሉና ሁሉም እንደሚናው መስቀሉን ይሸከማል፣ ፍርዱን ይቀበላል። የሚደበቅ የለም ማለት ነው። ለዚህም ነው ሀቁ ይነገር ሲባል የሚከፋው ጥቂት አለመሆኑን ማወቅ ያለብን። የሐሰት ታሪክ የሚጽፉትን ወይም ሊጽፉ የሚቃጡትን ስንቃወም፣ በአንጻሩ በእኛ በኩል ደግሞ ሀቁን ማስፈሩ ይጠበቅብናል። የዛሬ ትግል ምናልባትም ጠላትን ላለመጥቀም ዝምታን የግድ የሚልበት ሁኔታ ቢመጣም፣ ያለፈውን በተመለከተ ግን ሰፋ ያለ ሜዳ ቢኖርም ያም መጭ ማለትን የሚፈጥ ላይሆን መቻሉን መገንዘብ የግድ ይሆናል። ምስጢሮች እንደ ይዘታቸውና አንደምታቸው የመነገርና የመገለጥ ሁኔታቸው ይወስናል። ለምሳሌ ጠላትን ለማጥፋት የተወሰዱ እርምጃዎች ሁሉ መነገር አለባቸው ማለትም አይደለም። ከድርጅት ታሪክ አንጻርም ምስጢር ብለን የምንጠብቃቸውና በጊዜ ገደብ የምንይዛቸው መኖራቸው ግልጽ ቢሆንም በማያውቁት የሚቀባጥሩ ሲመጡ ግን የተሰዉ ጓዶች ቅርስ የድርጅቱ ስምና ዝክር ነውና መከላከል አስፈላጊ ይሆንብናል። በጥፋትም በስህተትም ተካፋይ ብቻ ሳይሆን ዋና ተጠያቂ ሆነው በግልባጩ ጊዜ አልፏልና የሚያስታውስ የለም በሚል ሚናቸውን ሊክዱና ሌሎችን ሊከሱ ሲነሱ ሀቁ ይህ ነው ማለቱ ግዴታችን ይሆናል። ይህ ቢባልም ግን ታሪካችንን የምንጽፈው ከድጡ ወደ ማጡ ለገቡት ምላሽ ለመስጠት ሳይሆን በቅድሚያ ላለው ትውልድና ለመጪው የሰማዕትን ገር ለማስረከብና ከፈሰሰው ደም ትምህርትን ቀስሞ ቅርሱን ያዳብርም ዘንድ ነው። የአርበኞች ሳይሆን የባንዶች ታሪክ ከሰፈነና ከተወደሰ ታሪኩን የረሳ ትውልድ በላዬ በላዬ እያለ በዚያው ምንም ሳይጎረብጠው ኃይሌ ኃይሉ ብሎ ሲወዘወዝ ማየት እንገደዳለን። እንጻፍ ካልንማ መጻፍም ይኖርብናል። የዚያ የጀግና ትውልድ ሰፊ ተመክሮ ጸጋውንም መርገሙንም ሴተቱንም ደሉንም ሁሉ በነበረው ሁኔታ አጥርና ክልል ውስጥ አስገብተን ማቅረብና ለገምጋሚም ሀቀኛውን ሁኔታ ማስጨበጥ መቻል አለብን ማለት ነው። የሆነ ይህ ተደረገ ሀቅን መደርደር ብቻ ሳይሆን ለምንና እንዴትም ለማቅረብ ለማስረዳት የዛሬ የኋላ መብራት ከያኔው ተጨባጭ ሁኔታ እይታ ጋር እንዳይጋጭ። ለዚህም ነው ታሪክ ተብለው የተሞከሩት ከሀቀኛ ታሪክ ርቀው የግል ቁርሾን ወይም ወንጀል ድበቃ ኃላፊነትን ለመካድ ምክንያት ሲሆኑ አሌ ማለት ግዴታችን ሆኖ ያለው። ታሪክ ተረት ተረት የሆነው ለወያኔዎች እንጂ ለእኛ አይደለም። ውድ ጓዶቻችን፣ በዘረኞች ሲገደሉና በዚያውም የቅርሳችን ትረካና ትዝታ ሙሉ የመሆኑ እድል ሲጠፋ ቁጭታችን ትንሽ ሊሆን አይጠበቅም። ጊዜ ተቻኮሉ ሰማዕትን ተከላከሉ ይለናል። የህቡ ድርጅት ደግሞ ሽፍን ነው በሚል ሀቁን በሚደብቁና ሐሰትን ለሚያሻሽጡ ያመቻል። ብርሃነ መስቀል ለሞዛምቢክ ሲዋጋ፣ ሊቀመንበር ማኦን ሲገስጽ ሲመክርና ካስትሮን ሲያስጠነቅቅ በመስረታው ያልነበረ መስራች ሲሆን በተወሰነ ተልእኮ ጭራሽ ያልነበረው ዋናው ሲሆን መስራች ያልነበረው መስራይች ነኝ ሲል ለአገሩ የቆመው ለሶማሊያ የተሰለፈ ሲባል ድርጅቱ ራሱ በምዕራብ ጀርመንና አልጄሪያ ተቋቋመ ሲባል ኤርትራን ሲያስገነጥል ወዘተ ወዘተ ያልሰማነውና ያላነበብነው ምን አለ? መጽሐፍ የተባሉትን 60 ገጽ አንብበን ከ60 በላይ ውሸትን እያገኘን መሰላቸታችንም ምስጢር አይደለም። ማን ያውራ ያልነበረ ማን ያርዳ ያልቀበረ የሆነ ይመስላል መርሆ። ምን ያስገርማል በዚህ ሁኔታ ውሸት ታሪክ ነኝ ሊል ቢሞክርና ጥቅም ፈላጊና ዘረኛ ዋሾች ቢፈሉ። ኢህአፓና ታሪኩ ስንል የንብ ቀፎን የነካካን ሆኗል። እኛ ኢህአፓዎች ያልጻፍነውን ታሪክ ለመሆኑ ማን ሊጽፈው ይጠበቃል? ኢህአፓነት ማለት ከዕለታት አንድ ቀን የዛሬ 40-35 ዓመት በኢህአፓ ሰፊ አዳራሽ ላስ ብሎ ማለፍና መውጣት ከሆነ በረከትም አዲሱም ጉሊትም ተፈራም ህላዊም ሐሰንም አባተም ግርማና ስማቸውን ሳንጠራ የምናልፋቸውም ኢህአፓ ነበሩ። ጎርፍ ያመጣቸውና ያው ጎርፍ እንደ አባይ አምባዛ አስክሮ የተፋቸው። መወለድ ቋንቋ ነው ይላል የአገራችን ሰው። ነበርንም ከንቱ ነው። መሆንና ጸንቶ መቀጠል ነው ዋናው። የእኛ ጸጋ ይህ ነው የምንኮራበትና የሚያኮራን። ደከም ሸብረክ ያለውንና ቃል ኪዳኑን ያረከሰውን እየሸኘንና የተወውን ችግር እየተቀበል ድርጅቱን ጠብቀን ታግለናልና ከማንም በተለይም ከርተው ዓመታትን ካሳለፉ ወይም ከወያኔ ጋር ካበሩ ዲስኩር ለመስማት ፍላጎት ባይኖረን የሚያስገርም ሊሆን አይገባውም። እኛ ስንታገል በዱር በገደሉ እነማን ነበሩ በመላ አገሩ ብንል አግባብ አለው። ሁኔታው ሲጠጥር ላልተው የተፈቱ የሚያወሩት ታሪክ የሚጽፉትስ ታሪክ ከየት የመጣ ይሆናል? ፎክሮ ከሚሸሽ ታሪክ ከሚያበላሽ ቃል ኪዳንን ክዶ ከሚሆን እርካሽ ነፍሱንም ከሚጥል ከሚሆን ተከስካሽ ይሻለን ነበረ ባልነበረ ጭራሽ ብንልስ ይፈረድብናል? ያለን የነበረን ሁኔታ መካዱ ከንቱ ነውና ልንጽፍ ስንነሳ እና ሀቅን ቦታዋን ስናስይዛት ትናንትም ዛሬም መድረኩ አመቸ ብለው የዘበራረቁትን ከማሳፈር አልፎ እኒያ ውድና ብርቅዬ የኢትዮጵያ ልጆች ሞት ለፋሽስት ሞት ለዘረኛ ገንጣይ ብለው በሞት አይታሪነት ለምንስ እንደ ተሰዉ የምንዘክር ይሆናል። ውድ አገራችን ያሏትንም ጠላቶች ማንነት ይዘትና የዓመታት ሻጥረንም ዘርዝሮ ማቅረብ የግድ ይሆንብናል። ይህን ግዳጅ በጋራ ለመወጣት ደግሞ ጥረታችን ተጀምሯል። Yeah,
አድንቆ ከሆነ መኪና ቃነቃል ምርቱ የነጠሬ